ስለ አድዋ ፓን አፍሪካን ዩኒቨርሲቲ ግንባታ ለመነጋገር የተጠራ ስብሰባ አዲስ አበባ ሸራተን ሆቴል ጥር 7 ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተገኙበት ተከናውኗል። የአድዋ ፓን አፍሪካን ዩኒቨርሲቲ ህንጻ ስራ እንደሚጀመርና የኢትዮጵያ መንግስት 200 ሚሊዮን ብር ለግንባታው እንዳበረከተ በጉባኤው ወቅት ተገልጿል። ፓን አፍሪካን ዩኒቨርሲቲ ምስረታ አስተባባሪ ኮሚቴ አባል የሆኑት ዶክተር አየለ በከሬ ባለፈው ሰኞ ስለ ጉባኤው ማስረዳታቸው ይታወሳል። በመቀለ ዩኒቨርሲቲ በቅርስ ጥናት ትምህርት ክፍል ተባባሪ ፕሮፌሰሩ ዶክተር አየለን ያነጋገረቻቸው የአፍሪካ ነክ ርዕሶች አዘጋጅ አዳነች ፍሳዬ ነች። የዩኒቨርሲቲው ግንባታ ሲጠናቀቅ በምን አይነት የትምህርት ዘርፎች ላይ እንደሚያተኩር ዶክተር አየለ በማብራራት ይጀምራሉ።
በሰብአዊነት ሂዩማኒቲስ የሚባለው እና ኢንፎርሜሽን ቴክኖሎጂ ወይም ደግሞ የመረጃ ቴክኖሎጂ በእነሱ ነው የምንጀምረው። ሲጀመርም በመጀመሪያ ድህረ ምረቃ ፕሮግራም ነው የሚሆነው። ማለት የመጀመሪያ ዲግሪ ሳይሆን የሁለተኛ ወይም የሶስተኛ ዲግሪ የሚሰጥበት፣ እንዲያውም ሶስተኛ ዲግሪውን ካገኙ በኋላ ጥልቅ ምርመራ ለማድረግ የሚፈልጉ ሰዎች በእነሱ ነው የምንጀምረው። እና መጀመሪያም ህንጻውም ሲሰራ ይሄ ማዕከላዊነት የሚችልበት ትልቅ ላይብረሪ እንፈጥራለን። ፓን አፍሪካን ላይብረሪ ይፈጠራል። እንግዲህ ይሄ ፓን አፍሪካን ላይብረሪ ምንድነው? የአፍሪካውያንን ጥቅም የሚያንጸባርቅ ላይብረሪ ይከፈታል ማለት ነው። እና ከዛ ቀስ በቀስ ግን ለመጀመሪያ ዲግሪም ይሰጣል፣ የሚሰጡትን ፊልዶች ይጨምራሉ ማለት ነው። ግን ለመጀመሪያ ጊዜ የምናደርገው ምንድነው? በታሪክ በፓን አፍሪካን ታሪክ፣ በፓን አፍሪካን ባህል፣ በፓን አፍሪካን ኢኮኖሚክስ ፖለቲክስ፣ ኢኮኖሚና ፖለቲካዊ ትኩረት ያለው ከሪኩለም ነው የሚዘጋጀው ማለት ነው። እንደጠቀስኩት ከሁለት ወር በኋላ ከሶስት ወር በኋላ ዓለም አቀፍ ጉባኤ እናደርጋለን እና እነዚያ ዓለም አቀፍ ጉባኤ የምንጋብዛቸው በዚህ አካባቢ ብዙ ሙያ ያላቸው ስለሆኑ በተለይም ይሄ ከሪኩለሙን በደንብ እንድናዳብር በዝርዝር እንድናወጣ የሚያግዙን ሰዎች ነው የምንጋብዘው ማለት ነው።
እንግዲህ ይህንን ዩኒቨርሲቲ ለመገንባት እና ስራውን ለማንቀሳቀስ የሚያስችለው ገንዘብ ከየት ይገኛል?
ያው ቅድም እንደጠቀስኩት የሲድ ወይም ደግሞ የጥንስስ ገንዘብ በዚህ ዓመት መንግስት 200 ሚሊዮን ብር መድቧል። እና እንግዲህ በሚቀጥለው ዙር ምንድን ነው የሚደረገው ማለት ነው? ያ አንደኛ የመንግስት እርዳታ ይቀጥላል። ሁለተኛ ያልተጠቀስኩት ምንድን ነው? የአፍሪካ ህብረት አምና ባደረገው ስብሰባ ላይ ይህ ዩኒቨርሲቲ መቋቋሙን ደግፎታል፣ ሙሉ በሙሉ ድምፅ ደግፎታል ማለት ነው። የዛ ድጋፍ ማግኘት ደግሞ ከተለያዩ ከዓለም አቀፍ ድርጅቶች የተባበሩት መንግስታትንም ጨምሮ እርዳታ የመጠየቅ ወይም ደግሞ የገንዘብ ለመጠየቅ በተለይም ደግሞ አንዳንድ የአፍሪካን እድገትን በቀና የሚሹ ድርጅቶች፣ መንግስታት ፈንዲንግ መጠየቅ የሚያስችል ሁኔታ እናመቻቻለን ማለት ነው። እንቅስቃሴውን፣ ተቋሙን፣ እድገቱን የሚደግፉ ባለሀብቶችም አስተዋጽኦ ሊያደርጉ ይችላሉ ማለት ነው። በተለይም ዲያስፖራ ያሉት ሀብታም የሆኑ አፍሪካውያን ይሄንን ነገር በቀና መንፈስ አይተው ድጋፍ ይሰጡናል ብለን እንገምታለን። ሚያዝያ ላይ ኮርኔል ዩኒቨርሲቲ ጉባኤ አድርጎ ነበረ። አንድ የታወቁ መምህር ጡረታ ሲወጡ ከአፍሪካን ስተዲስ እኔ እዛ ሄጄ ተሳትፌ ነበር እና ይህንን የፓን አፍሪካን ዩኒቨርሲቲ ሀሳብ አቅርቤ ነበር እና በጣም እጅግ ደስ በሚያሰኝ ሁኔታ ነው የተቀበሉት። እና ይሄ ዩኒቨርሲቲ መቋቋሙ ትልቅ ድጋፍ አለው። ገንዘብን ማዋጣቱ የሚቻል ነው ብለን እናስባለን። መጀመሪያ መንግስት፣ ከዛ አፍሪካ ህብረት፣ ከዛ የተባበሩት መንግስታት፣ በተለይ ስካንዲኔቪያን ካንትሪስ እና ሌሎችም የአፍሪካን ሀብታሞችን አፕሮች እናደርጋለን ማለት ነው። ገንዘቡን ለመሰብሰብ
የፓን አፍሪካን ዩኒቨርሲቲ መመስረት ለአንድነትም አንደምታ አለው ብለው ነበር እና ይህን ቢያብራሩልን
ዘንግቸው ነበረ። ማስታወስሽ እጅግ በጣም ጥሩ ነው። እንግዲህ አሁን መገንዘብ ያለብን ምንድን ነው? የክተት አዋጅ አጼ ምኒልክ አውጀው ህዝቡ የውጭ ጠላት መጥቷል፣ ሀገርህን ሊደፍር ነጻነትህን ሊነጥቅህ መጥቷል፣ ክተት አዋጅ የምትችል በሙሉ ተነሳ ተብሎ ሲባል አንድ ሳይቀር እያለበት ህዝቡ ያንን ክተት አዋጅ ተቀብሎ እንግዲህ ከአዲስ አበባ አድዋ ሁለት ወር ነው የፈጀባቸው ጉዞ። ከዛ በኋላ ደግሞ ወደ ጦርነቱ ቦታ መሄድ። ጦርነቱ እንግዲህ ሁላችንም እንደምናውቀው አድዋ ብቻ አይደለም የተደረገው። መጀመሪያ አምባላጄ ላይ፣ ከዛም በፊት ጦርነቶች አሉ። ኳቲት አለ እንደ ለመጥቀስ ያህል ነው። አምባላጄ ላይ ድል አድርገዋል ኢትዮጵያኖች። ከዛ ተጥሎ ደግሞ መቀሌ ላይ እንደ ኢየሱስ የሚባለው ቦታ ላይም እንዲሁ ድል አድርገዋል። በመጨረሻ እንግዲህ ማወላዳው ድል የተገኘው አድዋ ላይ ነው። እና እዛ አድዋ ላይ የተዋጉት እነማን ናቸው? ያንን ውጊያ የመሩት ጀነራሎች እነማን ናቸው? በሚልበት ጊዜ ኢትዮጵያ ውስጥ ያሉት ብሔረሰቦች በሙሉ ተሳትፈዋል፣ የቀረ የለም። እዛ ላይ መስዋዕትነት ከፍለዋል። አሁን እዛ የምናገኘው አንዱ እንዳስቀመጠው አጥንታቸው ነው። እና ዋናው ቁም ነገር ከዛ የምንማረው ምንድን ነው? በአንድነት ተሰልፈው ያንን ጠላት ድል ያደርጉ ችለዋል። እና ያን ድል ያደረጉትን አሁን ለእድገታችን ለህብረታችን አብረን ተሳስበን ወደፊት መቀጠል አለብን እንጂ እርስ በርሳችን የምንጋጭበት ምሳሌ አይደለም። ቅራኔዎችን ቢኖሩ ቅራኔዎቹን ወደ ጎን አድርገው ያንን ጠላት ድል በመምታት አዲሲቱ ኢትዮጵያን ፈጥረዋል እና ያቺ አዲሲቱ ኢትዮጵያ ለእኛ አስተላልፈዋል። የእኛ ተግባር ደግሞ ያንን ታሪክ የበለጠ እየተገነዘብ ነው ወደ አንድነት፣ ወደ ብሔራዊ አንድነት፣ ብሔራዊ አንድነትን ለማጎልበትና ለማበልጸግ መጠቀም የሚኖርብን ይመስለኛል። እንግዲህ አድዋም የተመረጠው በዛ ምክንያት ነው።
እሺ፣ እንግዲህ ዶክተር አየለ በከሬ አሁን ወደ ማገባደድ ነንና እስካሁን ያልተናገሩት ለማለት የሚፈልጉት ነገር ካለ?
ለማለት የሚፈልገው ምንድን ነው? ይህ ዩኒቨርሲቲ የሚቋቋመው ዩኒቨርሲቲ የሁላችንም ነው። ይህን ኢትዮጵያ ውስጥ ያለውን፣ አፍሪካ ውስጥ ያለውን፣ በውጭም በዲያስፖራ በተለይ አሜሪካም አውሮፓም ያለውን ሁሉንም የሚመለከት ነው። ሁላችንም እንድንሳተፍ እጋብዛለሁ። መሳተፍ ደግሞ ይኖርብናል። ባለቤትነት የሁላችንም ነው እና ያንን ማስረገጥ ይኖርብናል የሚል መልዕክት ለማስተላለፍ እወዳለሁ።
እሺ፣ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን።